እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም። ዮሐንስ 3 ከቁጥር 1 እስከ 21 ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህም ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልሁህ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስም የተወለደ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉም። ስለ ምድራዊ ነገር በነገርኋችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይም ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ በሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎችም ሥራቸው ክፉ ነበርና ከብርሃን ይልቅ ጨለማውን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ሥራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ሥራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። አሮጌ ቤትን ከማደስ ይልቅ አንደኛውን አፍርሶ አዲስ አድርጎ መሥራት በብዙ መልኩ የተሻለ ይሆናል፣ ለጤንነትም ያመቻል፣ ሁሉም አዲስ ይሆናልና። የቆነቆነውና የማረተው ጥቅርሻ ሁሉ ይወገዳል፣ ኢኮኖሚ ይቆጥባል፣ ጉልበትም ይቀንሳል፣ ለዓይንም አስደሳችና ማራኪ ይሆናል። ሁሉም አዲስ ሲሆን መንፈስም አብሮ ይታደሳል። አዲስ ሲባል ሁሉም ይወደዋልና። አዲስ ወይን በአሮጌ አቆማዳ፣ አዲስ መጣፊያ ወይም እራፊ በአሮጌ ልብስ ቢሆን ይቀደዋል እንጂ አይበጀውም። ማንኛውም ነገር ለዓመታት ከኖረ በኋላ ማርጀቱ አይቀርም፣ ካረጀም ይሰለቻል፣ የሚሰጠውም ጥቅም ይቀንሳል። በፖለቲካውም ሆነ በሃይማኖት ከብዙ ዓመታት በኋላ እንደነበረ ስለማይኖር لوت يفلقال سلوهنم بزو تالالاق سوج بهايمونوتن بكل هنه ببولتيكاو تالاق منا تجاوتو تالالاق لوتن نامتتو الفوال لمسالي لمتقس ياهل ببولتيكاو كفل بزو يتلا ايوها غروش كمسافن تاقزاز وده نقستا تاقزاز كنقستا ساقزاز وده كومنيزم ككومنيزم وده ديموكراتيك وينم وده كابتاليزم اقزاز كأيراو الفوال بهايمانو تنبكل مسارتاوي امنت اندال لهونو باجرو دكزيابير اللونا يميامنو تنبكا بنملكت كأيهود هايمانو ت وده كرستنا ككرستنا هايمانو ت يتلايو دنومينيشن بتلايي زمنات يتنسو سيكفافلو እንመለከታለን ዛሬ አብረን የምንመለከተው የክርስትና እምነት መሰረት የሆነውን ጌታ ኢየሱስ ከአንድ ታላቅ አይሁዳዊ መምህር ወይም የሃይማኖት መሪ ጋር ያደረገውን የስር ነቀል ለውጥ ውይይት ይሆናል። ይህም ውይይት የአይሁድ ሃይማኖት ማርጀቱንና እርሱን የሚተካ አዲስ ሃይማኖት እንደሚያስፈልግ ያመለክታል። የተሰጣቸውን ህገ ኦሪት በተግባር መግለጽ አልቻሉምና ይህም ማለት የእግዚአብሔርን ህልውና መሰረት በማድረግ አሮጌውን ስርዓትና ባህል ሁሉ አስወግዶ ሁሉንም አዲስ የሚያደርግ ማለት ነው። ከክርስቶስም በኋላ እስከ ዛሬ ድረስ በቤተ ክርስቲያን በተለያዩ ዘመናት የተለያዩ ለውጦች ተደርገዋል ይደረጋሉ። አጭር የኒቆዲሞስ ታሪክና የኦሪት ስርዓት በዘመኑ ከአይሁድ ሃይማኖት ውጭ በእግዚአብሔር ህልውና የሚያምን ሃይማኖት በዓለም ላይ አልነበረም። ስለሆነም ወደ እግዚአብሔር መንግስት ለመግባት በእነርሱ በአይሁድ በኩል ብቻ ካልሆነ በስተቀር በሌላ መንገድ ፈጽሞ የማይሞከር መሆኑን ያምናሉ። እስራኤላዊ ወይም አይሁዳዊ ሆኖ በመወለዳቸው ብቻ ወደ እግዚአብሔር መንግስት የሚገቡ ይመስላቸው ነበርና እግዚአብሔር ከሰጣቸው 10ቱ ትእዛዛት ይልቅ ለህጉ ማስከበሪያ ብለው ለደረደሩት ከ3000 በላይ ለሚሆነው ስርዓትና ደንብ መንበርከክ ማክበርና ማስከበር ይበልጥ ደስ ሲላቸው ነበር። ይህንንም ስርዓት ሁሉ ለማስከበር ይጋደሉ ነበር። በዚህም የተነሳ ብዙዎችን በሞት ቅጣት እንዲሁም በድንጋይ ወግሮ እስከ መግደል ይደርሱ ነበር። ጌታ ኢየሱስ የግፍግፍ ተገርፎ እንደገና ተሰቅሎ እንዲሞት የተደረገው ወጋቸውና አስራታቸውን ለማስከበር ሲሉ ነበር። ይህን ህይወት የማይሰጥ በችግር ጊዜ የማይረዳ በሐዘን ጊዜ የማያጽናና በህመም ጊዜ ፈውስን የማይሰጥ ልብ አድካሚና መንፈስን ሰባሪ የሆነውን ወግና ስርዓት በህዝቡም ጀርባ ላይ በመጫን ህዝቡን ያስጨንቁት ነበር። ለ3000 አመታት ህዝቡን በዚህ ሲመሩ ከኖሩ በኋላ አሁን ያልጠበቁትና ያላሰቡት አደገኛ ሊቋቋሙት የማይችሉት እንቅስቃሴ በድንቅና በተአምራት ታጅቦ በጌታ በኢየሱስ ክርስቶስ በኩል ብቅ አለ። ይህ ኢየሱስ ሙሉ በሙሉ ስራታቸውንና ወጋቸውን ስለሚቃወም በአይሁድ ዘንድ ተቀባይነት አልነበረው። ስለሆነም በእነርሱ አባባል ኢየሱስ ከአንዲት ሴት የተወለደ ነው። ኢየሱስ የአባቶችን ወጋ ያከብርም ይሽራል። ኢየሱስ ራሱን ከእግዚአብሔር ጋር በማስተካከል የእግዚአብሔር ልጅ ነኝ ይላል። ኢየሱስ አባቶችን ያከብርም ይሳደባል። ኢየሱስ ቤልዜቡል ወይም ሰይጣን አለበት እብድ ነው። ኢየሱስ ከኃጢአተኞች ጋር የሚውል አብሮ የሚበላና የሚጠጣ ነው። ኢየሱስ በእነርሱ አይን በህብረተሰቡ ዘንድ የተወገዘ ሰው ነው ይሉት ነበር። ምንም እንኳን እነርሱ እንዲህ በማለት ስሙን ቢያጠፉትም እርሱ ግን በእግዚአብሔር ፈቃድ በነቢያት ትንቢት ተነግሮለት በመጻሕፍት ቃል ልዩ ልዩ ምሳሌ ተመስሎለት ሱባኤ ተቆጥሮለት ለእስራኤል ተስፋ ለዓለም ደግሞ ደህንነት ይሆን ዘንድ ከባህሪ አባቱ ካብ ዘንድ ተልኮ ከድንግል ማርያም የተወለደ ሕያው አምላክ ነው። ቢሆንም በወቅቱ እንዲህ አይነት ተቀባይነት ወደሌለውና በሃይማኖት መሪዎች ዘንድ ተቃውሞ ወደሚበዛበት ሰው መሄድ ቀላል ውሳኔ አልነበረም። ይህን ሕግና ስርዓት ለማስከበር ከሚጋደሉት ሊቃውንት መካከል በመጨረሻ በሌሊት ወደ ጌታ ኢየሱስ የተጓዘው ይኸው የአይሁድ ሊቅና መምህር የነበረው ታላቁ ኒቆዲሞስ ነበር። ኒቆዲሞስ በሊቅነቱና በመምህርነቱ በተጨማሪ የታወቀ ታላቅ ባለጸጋ ስለነበር ጌታ ኢየሱስ ከመስቀል ላይ ተሰቅሎ ከሞተ በኋላ ከመስቀል አውርዶ ከዮሴፍ ጋር በመሆን የከበረ ከርቤ ሽቱ በማርከፍከፍና በአዲስ በፍታ በመገነዝ በክብር እንዲቀበር ያደረገ ታላቅ ሰው ነው። ኒቆዲሞስ የፈሪሳውያን አለቃና አይሁዳዊ የሃይማኖት መሪ ነበር። በሃይማኖት ለሚነሳ ጥያቄም ቀድሞ የሚገኝ ተጠያቂ ምሁር ነበር። ኒቆዲሞስ ከሰባ አንዱ የፈሪሳውያን ምርጥ የሸንጎ አባላት መካከል ሊቃውንት መካከል አንዱ የነበረ ሲሆን በደግነቱ ደግሞ በጣም የታወቀ ሰው ነበር። ታላቁ ኒቆዲሞስ ከዚህ ስር የተዘረዘሩትን የአይሁድ ሕግና ሥርዓት በማስጠበቅ አሕዛብ ወደ እግዚአብሔር እንዲመለሱ ሲያደርግ የነበረና በተግባር ሲገልጽ የነበረ መሪ ነው። ለምሳሌ አሕዛብ ወደ አይሁድ ሃይማኖት ሲመለሱ አንደኛ አስቀድመው ሲያመልኩት የነበረውን ባዕድ አምልኮ መካድና መጣል ነበረባቸው። ሁለተኛ ዘመዶቻቸውን ማግባት ፈጽሞ አይፈቀድላቸውም። ሶስተኛ አስቀድመው በሰሩት ኃጢአት ንስሐ መግባት ይኖርባቸዋል። አራተኛ በሕያው እግዚአብሔር ማመንና እርሱን ማምለክ አለባቸው። አምስተኛ ደግሞም የአይሁድን እምነት ሥርዓትና ሕግ መፈጸምና ማክበር ይኖርባቸዋል። ስድስተኛ የአይሁድ እምነት መለያ ምልክት የሆነውን ግዝረት መፈጸም አለባቸው። ሰባተኛ ለኃጢአታቸውም ስርየት ማረጋገጫ ይሆን ዘንድ የውሃ ጥምቀት መውሰድ ይኖርባቸው ነበር። ይህን ሁሉ ሊቁ ኒቆዲሞስ ያስፈጽም ነበር። ኒቆዲሞስ ወደ ኢየሱስ በሌሊት የሄደበት ምክንያትና አስደናቂ ውይይት። ኒቆዲሞስ በሁኔታዎቹ ግራ ተጋብቷል። ኢየሱስ በሚፈጽማቸው ድንቅ ታምራትና ቢደነቅም ራሱ ከእግዚአብሔር ጋር እኩል በማድረጉና የእግዚአብሔር ልጅ ነኝ ማለቱ እስኪገባው ድረስ ሳያስጨንቀው አልቀረም። እነርሱ ለ3000 ዓመታት ሲመሩት ከነበረው ከአይሁድ ሃይማኖት እና ሥርዓት ይልቅ አሁን የተነሳው ወጣት ኢየሱስ በ3 ዓመታት የሚያሳየው ድንቅና ታምራት ልቆ ስለተገኘ ኒቆዲሞስ ግራ ተጋብቷል። ቢሆንም ሁሉንም ቀርቦ መረዳቱ የተሻለ ስለመሰለው በሌሊት ወደ ኢየሱስ መሄድን መርጧል። ኒቆዲሞስ በሌሊት የመጣበትን ስንመለከት ብዙ ምክንያቶች ነበሩት። አንደኛ በቀን ከሕዝቡ ብዛት የተነሳ ጌታ ኢየሱስ በቀላሉ ስለማይገኝና የግል ውይይት ለመምራት ስለማይቻልና ሌሊቱ አማራጭ የሌለው ምቹና ጸጥ ያለ በመሆኑ ነው። ሁለተኛ አይሁድ ለምርምርና ለፍልስፍና የሚጠቀሙበት ሰዓት ሌሊት በመሆኑ ነው። ሶስተኛ ክርስቶስ የሕይወት ብርሃን ስለሆነና በእርሱ ዘንድ ጨለማ ስለሌለ ነው። አራተኛ የዳበዘው ወይንም የጨለማው ሕይወቱ እንዲበራለት ስላስፈለገ ነው። አምስተኛ የሥራ ባልደረባዎቹ ፈሪሳውያን አይተው እንዳይቃወሙት በሌሊት ተደብቆ የዘላለም ሕይወት ወዳለው ወደ ጌታ ኢየሱስ መጣ። የኒቆዲሞስ ምርጫና ውሳኔ ከሊቃውንት መካከል ተለይቶ በጨለማ ተደብቆ መምጣቱ እጅግ በጣም የሚያስደንቅ ነው። በመንፈስም ሆነ በሥጋ ለጨለመበት ሕይወቱ ብርሃን ሰጪ ወደ ሆነው ጌታ መጥቷልና። ኒቆዲሞስ ለውይይቱ መግቢያ እንዲሆን የተጠቀመው እግዚአብሔር ከርሱ ጋር ካልሆነ በቀር አንተ የምታደርጋቸውን ምልክቶች የሚያደርግ የለም በማለት በውዳሴ ይጀምራል። ጌታ ኢየሱስ ግን ለኒቆዲሞስ አነጋገር ተገቢውን መልስ እንደተጠበቀው አልሰጠውም። በዛ ፈንታ ለህይወቱ ወሳኝ ወደ ሆነው ጉዳይ ያሸጋግረዋል። አምላክነቱንና የእግዚአብሔር ልጅነቱን በደረጃ ያስረዳዋል። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግሥት ሊያይ አይችልም አለው። የታላቁ ኒቆዲሞስ የመጀመሪያው የግንዛቤ ችግር ከዚህ ይጀምራል። ኒቆዲሞስ ጌታ ኢየሱስን የሚረዳው ቃል በቃል ስለነበረ ሰው ከሸመገለ በኋላ እንዴት ዳግመኛ ወደ እናቱ ማኅፀን ገብቶ ይወለዳል በማለት መልሶ ይጠይቃል። የሚረዳው የሥጋ ልደትን እንጂ እንደገና አዲስ እንደሚወለድ ሕፃን ሁሉንም ከመጀመሪያ ሀ ብሎ መጀመር እንዳለበት አልተገነዘበም። የቀደመው እምነቱና ሥርዓቱ ሕጉም ጭምር አይደለም ሌላውን ሰው ቀርቶ ራሱንም ወደ እግዚአብሔር መንግሥት ለማስገባት እንደማይችል ለማስረዳት ብሎ ጌታ ኢየሱስ እንደተናገረው አልገባውም። ስለሆነም ጌታ ኢየሱስ መልሶ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ጌታ ለኒቆዲሞስ የተናገረው ዳግም ልደት ከሥጋ ልደት እንዴት እንደሚለይ እናስተውል። ከሥጋ መወለድ ከሥጋ የተወለደ ሥጋ ነው። ሰው በሥጋው ይወለዳል፣ ያድጋል። የዚህን ዓለም ኑሮ ከእናቱ ማኅፀን ከወጣበት ቅጽበት ጀምሮ ይጋፈጠዋል። በዚህ ዓለም ሲኖር እንግዳ መሆኑን ባያስተውለውም ለሰባና ለሰማንያ ዓመት ኮንትራት ሺህ ዓመት እንደሚኖር በመጋደል ሲለፋና ሲጥር ሳያስበው የደከመበትን ሁሉ መልክ ሳያስይዘው ጥሎት ወደማይመለስበት ይሄዳል። ቢሆንም የጌታ ኢየሱስ ሐሳብ ግን እንዲህ አይነቱን የሥጋ ልደትና ሰብአዊ ኑሮ የሚያንጸባርቅ አልነበረም። የመንፈስ ልደት ከመንፈስ የተወለደ መንፈስ ነው። ዳግም ልትወለድ ያስፈልግሃል ስላልኩ አታድንቅ። ነፋስ ከወዴት እንደሚወለድ አታውቅም፣ ነገር ግን ድምፁን ትሰማለህ፣ ወደሚወደውም ይነፍሳል። ዛፉን ሲያወዛውዝ ትመለከታለህ፣ ንፋሱ ከወዴት እንደሚመጣ ግን አታውቅም። ከመንፈስ የሚወለድም እንዲሁ ነው አለው። ንፋስ ዛፍን ሲያወዛውዝ ከየት እንደመጣ እንደማይታወቅ ሁሉ ከመንፈስ የሚወለድም ሁሉ እንዲሁ ሕይወቱና ባሕሪው ሲለወጥ ብቻ ታውቃለህ። የሰውን ሕይወት የሚለውጠው መንፈስ ቅዱስ ግን ከወዴት እንደሚመጣ አታውቅም አለው። የመንፈስ ቅዱስ ልደት የሰዎችን ሕይወት መለወጥ የሚያሳይና የሚያረጋግጥ ነውና። የውሃ ልደት ጥምቀትን ያመለክታል። ከመንፈስ ቅዱስ ልደት ጋር አይለያይም፣ አንድ ነው። የውሃ ጥምቀት ከቀደመ በደል መንጻትን፣ አዲስ ፍጥረት መሆንን፣ ዳግም መወለድን የሚያረጋግጥ ምስጢር ነው። ለኒቆዲሞስ ባይረዳውም የሚያስፈልገው ዳግም ልደት ግን ይህ የመንፈስ ቅዱስ ልደት እንጂ ዳግመኛ ወደ እናቱ ማኅፀን ገብቶ መወለድን የሚያመለክት አይደለም። የኒቆዲሞስ ሁለተኛ ችግር ይህ እንዴት ሊሆን ይችላል? ማለትም ሰው ከመንፈስ እንዴት ይወለዳል? ጌታ ኢየሱስ መለሰ፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? አለው። ኒቆዲሞስ አሕዛብ ወደ ይሁድነት ሲመለሱ ሁሉን ትተው በአዲስ መንፈስ በአዲስ ሕይወት ሙሉ በሙሉ ተቀይረው የአይሁድን ሃይማኖት እንዲቀበሉ ያደርግ ነበርና ለኒቆዲሞስ ጉዳዩ አዲስ መሆን አልነበረበትም። እንዲህ አይነት ጥያቄ በእኔ ላይ ይመጣል ብሎ ስላልጠረጠረ በጣም ግራ ተጋባ። የተጠየቀው ግን አስቀድሞ በሌሎች ሲፈጽም የነበረውን ራሱ ለራሱ እንዲፈጽም ነው። አሕዛብን ሙሉ በሙሉ እንዲለወጡ ሲያደርግ እንደነበረ ሁሉ እርሱም አሁን ሙሉ በሙሉ ተቀይሮ የኢየሱስን ድምፅ በመስማት አዲስ መንገድና አዲስ ሕይወት መጀመር ይኖርበታል። ጌታ ኢየሱስ ማለው ስለ ምድራዊ ነገር በነገርኋችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነግራችሁ እንዴት ታምናላችሁ? ምድራዊ መጥምቁ ዮሐንስ አስቀድሞ መሰከረ አልተቀበላችሁም? ከሰማይ ወርጄ እኔ መሰከርኩ አትቀበሉም አለው። ጌታ ኢየሱስ በደረጃ ስለ እግዚአብሔር ልጅነቱና ስለ አዳኝነቱ ያሳየዋል። ከሰማይ ከወረደው በቀር ወደ ሰማይ ይወጣ የለም። እርሱም የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ነው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። እርሱም ኢየሱስ ክርስቶስ ነው። ይህ አነጋገር ለኒቆዲሞስ ስለ ጌታ ኢየሱስ የእግዚአብሔር ልጅነትና አዳኝነት የመጨረሻ ማረጋገጫ ነው። የእባቡ ምስል በምድረ በዳ ለእስራኤላውያን ፈውስ ይሆን ዘንድ ተሰቅሏል። የሰው ልጅ ደግሞ ለዓለም ደህንነት ይሰቀላል። የእባቡ ምስል መሰቀል ከጊዜያዊ መርዝ አድኗቸዋል። የሰው ልጅ መሰቀል ግን ዓለምን ሁሉ ከዘላለማዊ ሞት ለማዳን ነው። ቢሆንም እስራኤላውያን ግን ቆይተው የእባቡን ምስል ጣዖት አድርገው አምልከውታል፣ ሰግደውለታል። በእውነት ሊመለክና ሊሰገድለት የሚገባው ሕያው የእግዚአብሔር ልጅ ግን እነሆ ኒቆዲሞስን የሚያነጋግረው የዓለም አዳኝ የሆነው ክርስቶስ ኢየሱስ ብቻ ነው። እባቡ በገነት መካከል ሔዋንን ያሳታትን ዲያብሎስ ያደረበትን የቀደመውን እባብ ያመለክታል። የሰው ልጅ ደግሞ አስቀድሞ እንደተነገረ የእባቡን ራስ ዲያብሎስን ይቀጠቅጣል ተብሎ የተነገረለት የሔዋን ዘር በመባል የተጠቀሰው በመጨረሻው ዘመን ከድንግል ማርያም ይወለዳል ተብሎ ትንቢት የተነገረለት በእግዚአብሔርና በአዳም በሰው መካከል የቆመውን የጥል ግድግዳ በመስቀል ላይ ጠርቆ ለዘላለም የሚያፈርሰውን ጌታ ኢየሱስን ያመለክታል። በእርሱ በእግዚአብሔር ልጅ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። የእግዚአብሔር ፍቅር ለእስራኤል ሕግና ለእስራኤል ሕግን በመስጠትና በየዘመናቱ የተለያዩ መሪዎችን በማስነሳት ተገልጿል። እግዚአብሔር ለዓለም ያለውን ፍቅር የገለጸው ግን አንድያ ልጁን በመስቀል ላይ ለሞት አሳልፎ በመስጠት ነው። ስለሆነም የክርስትና እምነት መሠረቱ ግድግዳውና ጣራው በቁጥር አንድ መለያው መታወቂያው ፍቅር የሆነበት ምክንያት ይኸው ነው። ይህ በክርስቶስ በኩል ለዓለም የተገለጠው የእግዚአብሔር ፍቅር ነገድና ጾታን፣ ቆዳንና ዜግነትን አይለይም። ጤነኛንና በሽተኛን፣ ባለጸጋንና ድሃን፣ ገዥና ተገዥን፣ የተማረና ያልተማረን አይለይም። ይህ የእግዚአብሔር ፍቅር በልጁ በኢየሱስ ክርስቶስ ለሚያምኑ ሁሉ እንዲሁ በነፃ የተሰጠ የመዳን መንገድ ነው። ለዚህም ነው ጌታ ኢየሱስ ራሱን በመስቀል ላይ ለዓለም ሁሉ ቤዛ አድርጎ ለአንድና ለመጨረሻ ጊዜ ሕያው መሥዋዕት አድርጎ ያቀረበው። ወገኖቼ፣ ከዚህ መልእክት ለእያንዳንዳችን ለሕይወታችን የሚቀርልን እናስተውል። የሕይወታችን ምንነት እንደ ኒቆዲሞስ ለማወቅ እንፈልጋለን? አውቀንስ ለመለወጥ እንሻለን? በሰማነው ቃል ራሳችን በፍጹም ትሕትና ዝቅ አድርገን መፈተሽና መመርመር ይኖርብናል። ጌታ ኢየሱስ ውስጣዊ ሕይወታችን ሲመለከተው ያረጀና ጠቀርሻ ሆኖ ቢያገኘው አፍርሶ እንደገና አዲስ አድርጎ እንዲሰራን ፈቃደኞች ነን? በእምነት ወደ ጌታ ኢየሱስ እንቅረብ። ወገኖቼ፣ የሕይወት ጉዳይ ነውና እንዲሁ በቸልታ ሰምተን አንለፍ። በሃይማኖት ካለን ዛሬ ራሳችን መርምረን ማስተካከልና በንስሐ ወደ አምላካችን መቅረብ አማራጭ የሌለው መፍትሄ ነው። አይደለንም እኛ የሃይማኖት መሪ የነበረው ታላቁና ሊቁ ኒቆዲሞስ እንኳን ስራውና አገልግሎቱ ሁሉ ከንቱ ሆኖ ነው የተገኘበት። ለእግዚአብሔር መንግስት የሚያበቃ አልነበረም ማለት ነው። ራሳችን ዝቅ አድርገን ወደ አምላካችን መቅረብን ዛሬ መማር ይኖርብናል። ያው አምላካችን በውስጣችን አዲስ ሰው መፍጠርን ይቻለዋልና በዘመናችን እና በአካባቢያችን በግልጽ ወንጌል ላይሰበክልን ይችላል። ቢሆንም የወንጌል ቃል ግን ከባድ አይደለም። እርሱም ክርስቶስ ኢየሱስ ለሕይወትህ ቤዛ ሆኖ በመስቀል ላይ እንደሞተልህ እመን ትድናለህ ነው። በልጁ የሚያምን የዘላለም ሕይወት አለው። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ዳግሞም ሰው በልቡ አምኖ ይድናል፣ በአፉም መስክሮ ይጸድቃል ተብሎ ተጽፏልና። ከኒቆዲሞስ ሕይወት የሚቀርልንን እናስተውል። በሃይማኖት አለሁ እያለ የሃይማኖት መሪ ነኝ እያለ በመጨረሻ ሕይወቱ ሲመረመር ለእግዚአብሔር መንግሥት የሚያበቃ ምንም አይነት የእምነት ፍሬ አልተገኘበትም። ዜግነቱና የሃይማኖት መሪነቱ ከንቱ የውርንጫ ድካም ሆኖ ቀረ እንጂ ምንም አልረዳውም፣ አልጠቀመውም። እምነታችን በፍቅር ሆኖ በተግባር ካልተገለጸ በቀር በስምና በማዕረግ ሥርዓትን በማክበርና በማስከበር ብቻ ወደ እግዚአብሔር መንግሥት መግባት አይቻልም። ወገኖቼ፣ በዘመናችን በማንኛውም ቤተ ክርስቲያን ይሆን በእውነት የሃይማኖት መሪዎች ነን የሚሉ ሁሉ እንደ ኒቆዲሞስ ወደ ጌታ ኢየሱስ ቀርበው ውይይት ቢጀምሩ ጌታ ኢየሱስ ስለ አገልግሎታቸውና ስለ ማዕረጋቸው ወይንም ስለ ክብራቸው ከኒቆዲሞስ የተሻለ ምን የሚላቸው ይመስላችኋል? በተመሳሳይ መልኩ የኔና የእናንተ ሕይወትስ ከጌታ ኢየሱስ ፊት ቀርበን ሕይወታችን ቢመረመር ምን የሚለን ይመስላችኋል? እናስተውል። የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ እየተሳለ ሕያው ስለሆነ ሁሉንም ይመረምራል። ምናልባት በቤተ ክርስቲያን ልጅነታችን ክርስቲያን በመባላችን መንግሥተ ሰማያት የምንገባ ወይንም የምንጸድቅ መስሎ እንዳይታየን ባለንበት ቤተ ክርስቲያን ሆነን የሚጠበቅብን ብዙ ክርስቲያናዊ ምግባር አለና፣ አንደኛ እርሱም በጥምቀት ዳግም ተወልደን የመንግሥት ልጆች መሆናችንን በተግባር መግለጽ ነው። እርሱም በመንፈስ ተለውጦ የመንፈስ ፍሬን ማፍራት ነው። እርሱም በክርስቶስ ፍቅር እርስ በርስ መፋቀርና መቀባበል ነው። በክርስትና ሕይወታችን በቁጥር አንድ ጎልቶ መታየት ያለበት ፍቅር ነውና፣ ፍቅር የሌለበት እምነት ድካምና ልፋቱ ሁሉ ከንቱ ነውና፣ ክርስቶስ እስከ መስቀል ሞት ድረስ ከወደደንና ካፈቀረን እኛ እርስ በርሳችን መቀባበልና መፋቀር ክርስቲያናዊ ግዴታችን መሆኑን ማስተዋል ይኖርብናል። ፍቅር የሌለው ሕይወት እንደ እምቧይ ካብ ማለት ነውና፣ ደግሞም ያለ ፍቅር የሚደረግ የሃይማኖት ምግባር ሁሉ ከንቱ 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 ይህ ከንቱ ከንቱ ነውና፣ ዕለታዊ ክርስቲያናዊ ጉዞአችንና ክርስቲያናዊ ምግባራችንን አጥብቀን በቃሉ እየመረመርን ማስተካከል ይኖርብናል። በጣም የሚያሳዝነው ግን የዘመኑ ክርስትና ሕይወት መለያ እና መታወቂያ በፍቅር ፈንታ ጥላቻና መለያየት እንዲሁም መወጋገዝ መሆኑ ነው። ወገኖቼ፣ ክርስትና ሕይወታችን ከአሮጌው ቤት ካልተሻለ አሮጌ ቤት ለማገዶ እንደሚዳረግ ሁሉ እኛም ነፍሳችንን ለሲኦል እንዳንዳርጋት እሰጋለሁ። ለኒቆዲሞስ ወሳኝ የሆነውን የእግዚአብሔር ሕግ እንዳያይ መጋረጃ ሆኖ ያስቸገረው ለዘመናት የደረደሩት የከመሩት የሕግና የሥርዓት አይነት ነበር። እኛንም ያስቸገረን በባህላችን የምንፈጽመው ሕገ ወንጌልን ከመከተል ይልቅ ስራትና ወግን ለማስከበር በተመሳሳይ መልኩ መጋደላችን ነው። ለእግዚአብሔር መንግስት አጥር የሆነብን ነገር ለይተን ማወቅና ማስወገድ ይኖርብናል። በክርስትና እምነት ውስጥ የኖርንበትን አመታት እንቁጠረውና ክርስትና ህይወታችንን ረጋ ብለን ለመፈተሽን ሞክር። ብዙ ጊዜ ስማችን እንጂ ግብራችን ግን ክርስቲያን ሆኖ የምናገኘው አይመስለኝም። ባጭሩ ከማያምኑት ጋር ራሳችንን ብናወዳድረው ከስማችን በስተቀር ምንም አይነት ልዩነት አይኖረንም። እነርሱ ማለትም አህዛብ የሚያደርጉትን ሁሉ እኛም ስናደርገው እንገኛለን። በሌላ በኩል አይሁዱ የአይሁዶችን ስርዓት ሰምተናል እናውቃለንም። ከእነርሱ የተለየ የምናደርገው ምንም አይነት መንፈሳዊ ነገር የለም። እኛም የምንፈጽመውና የምናደርገው ሁሉ ልክ አይሁዶች የሚፈጽሙትና የሚያደርጉትን ነውና ጽድቃችን ከፈሪሳውያንና ከሰዱቃውያን ካልበለጠ ምን ይረባናል? ምንስ ይጠቅመናል? ማንም በክርስቶስ ቢሆን አዲስ ፍጥረት ነው ተብሎ ተጽፏልና። በውኑ በሕይወታችን አዲስ ፍጥረት እንድንሆን በመንፈሳዊ ሕይወታችን ጎልቶ የሚታየው የትኛው መንፈሳዊ ምግባራችን ይሆን? በሕፃንነታችን ተጠምቀናል። ክርስትና አባትና እናት አለን። በክርስትና ሕይወታችን ያስገኘልን ለውጥ ግን ምንድን ነው? ወይስ ከክርስትና አባታችንና እናታችን በእምነት የተነሳ ያገኘነው ምንም አይነት መንፈሳዊ ትምህርት የለም? ዘመኑ መልካም ስለነበረ እስከ ዛሬ ድረስ በእምነት አለን፣ ክርስቲያኖች ነን እያልን እንድንፎክር ቢያስችለንም ማለት ነው። የኒቆዲሞስ አምላክ አምላካችን ነው። አሁንም አልመሸብንም። ብቻ ሕይወታችን ለአምላካችን በንስሐ እናስረክበው። መመለሳችን እንጂ በደላችን እየቆጠረ የሚከስ አምላክ የለንምና በሌላው ላይ ጣትን ከመቀሰር ይልቅ በራስ ዓይን ውስጥ ያለውን ታላቅ ምሰሶ አስቀድሞ ማውጣት ይበልጣል። የራሳችን ጽድቅ ስንቆጥር በክርስቶስ ኢየሱስ በኩል ያገኘነውን ደህንነት ቸል በማለት ወድቀን እንዳንቀር ማስተዋል ይኖርብናል። መዳን ለሚፈልግ፣ ጽድቅን ለሚሻ ሰው በቀላሉ ከጌታችን ከኢየሱስ በስተቀኝ የተሰቀለውን የወንበዴ ልመናና ለልመናው በመስቀል ላይ ተሰቅሎ ከሚገኘው አዳኝ ጌታ ያገኘውን መልስ ማስተዋሉ ይበቃል። ተሰቅሎ በሞትና በሕይወት መካከል ላይ ሆኖ በጣር ላይ እያለ የለመነው ልመና የሚከተለውን ነው። አቤቱ በመንግሥት በመጣህ ጊዜ አስበኝ። ጌታም አለው፣ እውነት እልሃለሁ ዛሬ ከእኔ ጋር በገነት ትኖራለህ። ለእኛም የሚያስፈልገን ይህ ብቻ ነው። ሌላ ምን እንፈልጋለን? የእግዚአብሔርን መንግሥት መውረስ አይደል? ወደር የሌለው የተሰጠን ብቸኛ የመዳን መንገድ በደልን አውቆ ማረኝ ይቅር በለኝ ብሎ በመስቀል ስር ራስን መጣል ብቻ ነው። የተወደደና የተመረጠ ሰዓት አሁን ነው። የመዳንም ቀን ዛሬ ነው። ቃሉን እየሰማን ከንፈራችን መጠን አንመለስ። እንደ ፈያታዊ ዜማን ለነፍሳችን ደህንነት ማንም አማካሪ ሳያስፈልገን ከመድህናችን ጋር ተገናኝተን ማረኝ በማለት ይቅርታን ማግኘት ይኖርብናል። ያን ጊዜ ከታላቅ ፍቅሩ የተነሳ ይቅር ብሎና ከወደቅንበት አንስቶ የመንግሥቱ ወራሾች ያደርገናል። የኒቆዲሞስ ምስኪንነት እንዴት እንደሆነ አስተውል። አራግፎ ጥሎትና አፈራርሶት የመጣው ማዕረጉንና ዕድሜ ልኩን ሲለፋበት የነበረውን የእምነቱን ሕግና ሥርዓት ወግና ልማድ ሁሉ ነው። በአይሁድ ሕግና ሥርዓት በኩል የእግዚአብሔር መንግሥት እንደማይወረስ ተገንዝቧልና እኛም የተጠየቅነው ይህንኑ ነው። ሁሉንም ጥለን ወደሚያዋጣን ጌታ በእምነት እንድንጠጋ ነው። ቤተ ክርስቲያናችን የክርስትና በር ቁልፍ አድርጋ የምትጠቀምበት ይህን የወንጌል ክፍለ ንባብ ነው። እንደ ቁልፍነቱ በልባችን ጽላት እንዲጻፍ ልዩ ቦታ ያስፈልገዋል። ስለሆነም የሕይወታችን መሠረት ስለሆነ ልናጠናውና በሕይወታችን ውስጥ ተዋህዶ በተግባር ልንገልጸው የሚገባን ክፍል ነው። የሥጋ ልደታችንና እድገታችን ሙያችንን ጭምር በደንብ እናውቀዋለን። ችሎታችንንም እንመዝናለን። መንፈሳዊ ልደታችንና እድገታችንንስ የምንመረምረውና የምናስተካክለው መቼ ነው? ቀኑ ሳይመሽብን ዳመናው ዝናም ይዞ ሳይመጣ ዛሬ ይሁን። ዛሬ የኒቆዲሞስ ድል ለኔም ይሁንልኝ የምንል ከሆነና ራሳችን ዝቅ አድርገን ከመስቀሉ ስር ማቅረብ ከቻልን እኛም እንደ ፈያታዊ ዘየማን በቀኝ እንደ ተሰቀለው ወንበዴ ማለት ነው ሊቀበለን አምላካችን የፍቅርና የምህረት እጆችን ዘርግቶ ይጠብቀናል። አምላካችን በቸርነቱና በምህረቱ የንስሐ ቀናችን እንዲያሳጥርልን ምክንያታችንም እንዲቆርጥልን የሚታዘዝና እሺ ባይ ልቦና እንዲሰጠን ቅዱስ ፈቃዱ ይሁንልን። በሰማነው ቃለ እግዚአብሔር መኖር እንድንችል በቅዱስ መንፈሱ ይርዳን። አሜን።